ይህ ኖተ ዲሞክራሲ የኢትዮጵያ አንድነት ድምጽ ነው። ኖተ ዲሞክራሲ የኢትዮጵያ አንድነት ድምጽ በየቀኑ በኢትዮጵያ ህዝባዊ አብዮታዊ ፓርቲ ኢሃፓ እየተዘጋጀ የሚቀርብ የሳተላይት ስርጭት ነው። ስርጭታችን የሚተላለፈው በናይል ሳት 8 ዲግሪ ዌስት 11595 ሜጋሄርዝ ፍኖተ ዲሞክራሲ ሲሆን በኢንተርኔት በድረገጻችን fnota.org finote.org በቀጥታ መከታተል ይቻላል። እንስተልኝ እንደምን አመሻችሁ አድማጮቻችን። ዛሬ ሐሙስ ሐምሌ 18 ቀን 2011 ዓመተ ምህረት ነው። ፍኖተ ዲሞክራሲ የኢትዮጵያ አንድነት ድምጽ በየቀኑ ከምሽቱ 1 ሰዓት እስከ 3 ሰዓት የሚያስተላልፈውን መደበኛ ፕሮግራም አሁን ይጀምራል። በሁሉም የሀገራችን ክፍሎች ከፍተኛ ችግር አለ። የወያኔ ህግ ችግሩን ያባብሰዋል። ስለሆነም አማራጩ ህገወያኔን ሽሮ የሽግግር መንግስት እንዲቋቋም መጣር ነው። ይህ ሁሉ ናቀፍ የሆነ የሽግግር ሂደት ከግልያ ከፍልሰት ከመከራ ህዝባችንን ይታደጋል፣ አንድነታችንን ያረጋግጣል። በዛሬ ዝግጅታችን ወደ እልቂት ጉዞን ለማስቆም በሚል ርዕስ የቀረበውን ሐተታ በቅድሚያ እናሰማለን። በማስከተል ካለሴቶች ተሳትፎ ትግሉ ድሉን እንደማይቀዳጅ ከዝግጅት ክፍላችን ከዚህ ቀደም ቀርቦ የነበረ ጽሑፍ፣ በመጨረሻም ጽንፈኝነት የጥቂት ጠባብ ቡድኖች እብደት እንጂ የህዝብ አይደለም በሚል ርዕስ አእምሮ በለጠ ከአዲስ አበባ በላኩልን መልእክት ክፍል አንድ ፕሮግራማችንን እናጠቃላለን። በቅድሚያ ዜና። ደህዴን የተባለው የደቡብ ገዢ ፓርቲ ሐምሌ 18 ቀን ባወጣው መግለጫ የሐዋሳ ከተማ አስተዳደርን ጨምሮ የሲዳማ የሃዲያ ዞንን ከፍተኛ ባለስልጣናት ካላፊነት ማንሳቱን አስታውቋል። የሐዋሳ ከተማና የሲዳማ ዞን ባለስልጣናት ካላፊነት የታገዱት ሰሞኑን በየአካባቢያቸው በተካሄደው አሳዛኝና የጸባዊ ድርጊት የራሳቸው ሚና ነበራቸው በሚል ሲሆን፣ የሃዲያ ዞን ከፍተኛ ባለስልጣናት የታገዱት ደግሞ የዞኑ ህዝብ ሰላምና ደህንነትን አደጋ ላይ የሚጥሉ እንቅስቃሴዎች ያካሄዱ ነበር በሚል ነው። ሰሞኑን በሃዲያ ዞን በጸጥታ ኃላፊዎች በተደረገ ፍተሻ ብዛት ያለው የተለያየ ጦር መሳሪያዎችና ከፍተኛ ግምት ያለው ገንዘብ መያዙ ተነግሯል። የድርጅቱ መግለጫ በከፋና በወላይታ ዞኖች የተስተዋሉ ድርጊቶች የህግ ተጠያቂነትን የሚያስከትሉ መሆናቸውን ገልጾ በአስቸኳይ እንዲቆሙ ማስጠንቅቋል። መግለጫው ከኃላፊነት የማገድ እርምጃ የተወሰደባቸው ግለሰቦች እነማን መሆናቸውና ስንት መሆናቸውን አልገለጸም። ሐሙስ የፖለቲካ ፓርቲዎች ህግ ረቂቅ አዋጅ በአገዛዙ ፓርላማ ለውይይት በቀረበበት ወቅት ተገኝተው ከነበሩ ራሳቸውን ተፎካካሪ ነን ከሚሉ የፖለቲካ ድርጅቶች መካከል የተወሰኑት መድረኩን ለቀው የወጡ መሆናቸውን ለማወቅ ተችሏል። ፓርቲዎቹ በተቃውሞ መድረኩን ለቀው የወጡበት ምክንያት በረቂቅ አዋጁ መሰረት አገራዊ ፓርቲ በምርጫ ቦርድ ለመመዝገብ 10,000 መስራች አባላት፣ የአካባቢ ፓርቲዎች ደግሞ 4,000 መስራች አባላት እንዲኖራቸው የሚጠይቀውን የረቂቁን ህግ አንቀጽ በመቃወም ነው ተብሏል። ቀደም ብሎ የነበረው ህግ አገራዊ ፓርቲ ሆኖ ለመመዝገብ 1,500፣ የዘር ድርጅት ሆኖ ለመመዝገብ ደግሞ 750 አባላት ብቻ እንዲኖሩ የሚጠይቅ ነበር። ኦክስፋም ሐምሌ 18 ቀን ባወጣው መግለጫ በኢትዮጵያና በሶማሊያ እንዲሁም በኬንያ የሚኖሩ 15 ሚሊዮን ዜጎች የረሃብ አደጋ እንዳበበባቸው መሆኑን ገልጾ አስቸኳይ እርዳታ የሚያስፈልጋቸው መሆኑን አስታውቋል። በየአካባቢው በቂ ዝናብ ባለመጣሉ ምክንያት ሰብሎች በመበላሸታቸው ከ7.6 ሚሊዮን ህዝብ በላይ በረሃብ እየተሰቃዩ መሆናቸውንና ከ7 ሚሊዮን ያላነሱ ህዝብ ደግሞ በግጭት ከቤት ንብረታቸው እየተው የተሰደዱትም እርዳታ እንደሚያስፈልጋቸው ገልጿል። ከ8 ዓመት በፊት በነበረው ረሃብ በቂ እርዳታ ለመስጠት ባለመቻሉ ከ260,000 በላይ ህይወት ሊጠፋ ችሏል ብሎ ያስታወሰው መግለጫ አሁንም ተመሳሳይ ሁኔታ እንዳይከሰት መረባረብ ያስፈልጋል ብሏል። እስካሁን የተሰበሰበው እርዳታ በአጠቃላይ ከሚያስፈልገው 1/3ኛውን ብቻ የሚሸፍን ሲሆን እርዳታውን ለማሟላት መንግስታትና የእርዳታ ሰጪ ድርጅቶች መረባረብ አለባቸው በማለት ተማጽኗል። የኢትዮጵያ ኢኮኖሚ በመጥፎ ሁኔታ ላይ የሚገኝ መሆኑን ባለሙያዎች ተናገሩ። የኑሮ ውድነት ከጊዜ ወደ ጊዜ እየጨመረ መሄዱ የሚታወቅ ሲሆን ባለፈው ግንቦት ወር የተመዘገበው የዋጋ ግሽበት ባለፉት 6 ዓመታት ከነበረው እጅግ የላቀ ነበር ተብሏል። አዳዲስ የሥራ መስኮች ባለመከፈታቸው የሥራ አጥ ቁጥር እየጨመረ ሄዷል። የንግድ እንቅስቃሴዎች በመዳከማቸው ባለሀብቶች ዕዳ ውስጥ ተዘፍቀዋል። በርካታ የንግድ የሥራ ተቋሞች እየተዘጉ መሆናቸውም እየታየ ነው። ወደ ውጭ የሚላከው ሸቀጥ መጠኑ እያነሰ በመምጣቱ ገቢ ቀንሷል። ወደ አገር ለሚገባው ሸቀጥ የሚከፈለውም ጨምሯል። የአገዛዙ ባለሥልጣኖች ተሻሽሏል የሚል መግለጫ በየጊዜው ቢሰጡም የውጭ ምንዛሬ እጥረት ተባብሷል። የበጀት ጉድለት ከአገሪቱ ጠቅላላ ሀብት መጠን 4% ሆኗል። የውጭ ምንዛሪ ዋጋን አስመልክቶ በጥቁር ገበያና በብሔራዊ ባንክ ተመን መካከል ያለው ልዩነት ከዚህ በፊት በማይታወቅ ደረጃ ከ10 ብር በላይ አሻቅቧል። ከውጭ የሚገቡት ቱሪስቶች ቁጥር ቀንሷል። ይህም የሆቴሎችን ገቢ እንዲቀንስ አድርጎታል። የኮንስትራክሽን ኢንዱስትሪ በመቀዝቀዙ ብዙዎች እየዘጉ መሆናቸውም ተነግሯል። የውጭ አገር ባለሀብቶች ከሀገር ውስጥ የሚያፈሱት መዋለ ንዋይ መጠን በግማሽ ቢሊዮን ዶላር ቀንሷል። የኢኮኖሚ ሁኔታ በዚህ ከቀጠለ ከፍተኛ ችግር ሊከተል እንደሚችል ብዙዎች ይናገራሉ። ረቡዕ ሐምሌ 17 ቀን በሶማሊያ ዋና ከተማ በሞቃዲሾ አንዲት ሴት ስለ ጸጥታ ጉዳይ ውይይት በሚካሄድበት በከንቲባው ቢሮ ውስጥ ገብታ ወገቧ ላይ የታጠቀችውን ቦምብ በማፈንዳቷ 5 ወንዶችና አንዲት ሴት ሰራተኞች ወዲያውኑ ሲገደሉ ከንቲባው በጽኑ የቆሰሉ መሆናቸው ታውቋል። ለጥቃቱ ኃላፊነት የወሰደው አልሽባብ እቅዱ ጄምስ ስዋን የተባሉትን የአሜሪካ ዜግነት ያላቸው የተባበሩት መንግስታት ድርጅት መልእክተኛ ለመግደል መሆኑን የገለጸ ሲሆን ሰውየው ከከንቲባው ጋር የነበራቸውን ውይይት ቀደም ብለው አጠናቀው በመሄዳቸው ከግድያው ያመለጡ መሆኑ ተነግሯል። በጽኑ የቆሰሉት የሞቃዲሾ ከንቲባ ለሕክምና ወደ ቱርክ ይሄዳሉ ተብሏል። አድማጮቻችን፣ ለዛሬ ያጠናቀቅነው ዜና በዚሁ ይጠናቀቃል።
ዲሞክራሲ የኢትዮጵያ አንድነት ድምጽ በሳተላይት ስርጭት በኢንተርኔትና በስማርት ስልኮች አማካኝነት በኢትዮጵያና በመላው ዓለም የሚያሰራጨውን የ24 ሰዓት ፕሮግራም ለመርዳት የተንቦላ ቲኬቶች ስለተዘጋጁ ቲኬቶቹን በመግዛት እንድትተባበሩን በትህትና እንጠይቃለን። ላፕቶፕ ኮምፒውተር፣ አይፓድ፣ ዲጂታል ካሜራና የተለያዩ ሽልማቶችን የሚያስገኘው የተንቦላ ዕጣ የሚወጣው ሴፕቴምበር 29/2019 ነው። ትኬቶቹ በመላው ዓለም በሚገኙት በፍኖተ ዲሞክራሲ ደጋፊዎች እጅ ለማግኘት የሚቻል ሲሆን ይህ በማይቻልበት ሁኔታ ከሚቀጥሉት መንገዶች መካከል በአንደኛው በቀጥታ ለማዘዝ የሚቻል መሆኑን እንገልጻለን። አንደኛ፣ በፍኖተ ድረገጽ ላይ ዶኔት የሚለውን በመጫን ዲስክሪፕሽን በሚለው ላይ ቶምቦላ የሚፈልጉ መሆኑና የሚፈልገውን መጠን ካስቀመጡ በቀጥታ ባድራሻው የምንልክ መሆኑን እንገልጻለን። ሁለተኛ፣ በስልክ ቁጥር 202-291-4217 በመደወል የሚቀበል ሰው ከሌለ ስልክ ቁጥሩን በመተው መልእክት ያስቀምጡልን። ግንኙነት ፈጥረን የሚፈልገውን የቶምቦላ መጠን እንልካለን። ሶስተኛ፣ በኢሜይል efdpu@aol.com ወይም በፖስታ አድራሻችን ፍኖተ ዲሞክራሲ ፒኦ ቦክስ 73337 ዋሽንግተን ዲሲ 211 ከጠየቁን በቀጥታ እንልካለን። ፍኖተ ዲሞክራሲ የኢትዮጵያ አንድነት ድምጽ ተጠናክሮ አገልግሎት ሊቀጥል የሚችለው በእናንተ በአድማጮቻችን ድጋፍ ስለሆነ ትኬቶችን በመግዛት ትብብራችሁን እንድታደርጉልን በድጋሚ እንጠይቃለን።
የአንድ ቶምቦላ ቲኬት ዋጋ $20
ስለምትተባበሩን እናመሰግናለን።
ወደ እልቂት ጉዞን ለማስቆም ከወያኔ ጨለማ ለመውጣት ከፍተኛ መስዋዕትነትን የጠየቀ ትግል አካሂደን ተመልሰን ወደ ወያኔ ኢህአዴግ ኦህዴዳዊ ደይን መግባታችንን ማየት የሚሳናቸው አንዳንዶች ቢኖሩም ሐቆ ግን ከጨለማ ወደ ጨለማ ገብተን አገራችን ህልውና በአደጋ ላይ መሆኑን ያሳየናል። ለስልጣን የበቁት ጨካኝና ስግብግብ ዘረኞች እርስ በርስ ሊያጫርሱን ዝግጅታቸውን አጠናቀው ግድያውን አጧጥፈዋል። በዝምታ የሚታረድ የለምና የጥቂቶችን አሰቃቂ ስምሪት ህዝብ እንዲያስቆም ከተፈለገ ከድጡ ወደ ማጡ እንዳንገባ መውሰድ ያለብንን እርምጃ በጊዜ አውቀን መንቀሳቀስ አለብን። በኢትዮጵያ የሚከሰት ፍጅትና ጦርነት ከሶማሊያና ሩዋንዳ ይባሰ ከመሆኑ ሌላ አንደምታው ከአፍሪካ ቀንድ አልፎ መላ አፍሪካን የሚመለከት መሆኑንም መርሳት የለብንም። ዛሬም ቢሆን አብዛኛው የኢትዮጵያ ህዝብ በፍቅርና በአንድነት ሊኖርና ዴሞክራሲን ለማግኘት የሚመኝ ነው። ስልጣን የያዙትና ዙሪያቸው ያሉት ግን በጸያፍ ዘረኛነት አገርና ህዝብን ለማጥፋት የሚቀበዘበዙ ናቸው። የሚታረሙም አይመስሉም። ቄሮና መሰሎቹ ትርፋንጀቶች እንጂ የህዝብን የልብ ትርታ የሚያሰሙም የሚያዳምጡም አይደሉም ማለት እንችላለን። ጊዜው እያጠረ ነው። ዘረኞቹ ወደ ምርጫ ቧልታቸው በፍጥነት ተጉዘው ህዝብ ሁሉ ሽሞቹን መረጠ ይል ዘንድ ይመኛሉ። በአገሪቷ በጥብጥ በሰፈነበት ጸረ ዴሞክራሲ የሆነው የወያኔ ህገ መንግስት ተብዬ ባልተቀየረበት ነጻና ፍትሃዊ ምርጫ ሊደረግ ከቶም እንደማይቻል ግልጽ ሆኖ ባለበት አምታተውና አፍነው ይኸው ምርጫ ተደርጎ ሽሞቹና ድርጅታቸው የበላይ ሆነ ወያኔም በተወሸቀበት ትግራይ ተመረጠ ሊሉን አቆብቁበዋል። ይክልማቸው ግን ቅዠት ሆኖ ይመጣባቸዋል እንጂ የሚያገኙት እፎይታ አይኖርም። ኔሮ ሮማ ስትቃጠል በገናውን ይመታ ነበር እንደተባለው ካልሆነ በቀር አይነ ህሊናችንን በጭፍን ዘረኝነት ካልጠፋ በስተቀር ለማንም ንጹህ ዜጋ ግልጽ ሆኖ የሚታየው ሹሞቹና ባዕዳን የህዝብን አመጽ አደናቅፎ ማመጡት መጥፎ ሁኔታ ኢትዮጵያን ለእልቂትና ለፍጅት ለእርስ በርስ ግጭትና ለማያባራ ጦርነት ታጭታ እንዳለች ግልጽ ነው። በአገራችን ፖለቲካ ጥልቅ ያሉ ባዕዳን አገራችን ብትበታተን ምንም የሚቆጫቸው የለም። እነ ኦነግና ባለምንጫዎችን የሚደግፉትም ለዚሁ ነው። እነ ኢህአፓ ላይ የሚዘምቱት ይህን እኩይ ጸረ ኢትዮጵያ ስምሪታቸውን ስለሚቃወም ነው። ዩጎዝላቪያን በታትነዋል፣ ሶቪየት ህብረትንም እንዲሁ። የሱዳንን መከፋፈል መደገፋቸው ምስጢር አይደለም። ትላልቅ የአፍሪካ ሀገሮችን መበታተናቸው ለብሔራዊ ጥቅማችን ያስፈልገናል ያሉ ምዕራባውያን አሁንም አልተኙልንም። በኢትዮጵያ በስልጣን ያሉት ዘረኞች መንደር ማስተዳደር የማይችሉ ግብዞች መሆናቸውን በአመታቸው አረጋግጠዋል። ጥራዝ ነጠቆሹም ጽንፈኞችን ጋብዞና አቅፎ እንዳላሰማራ ሁሉ በቅድሚያ የምንሰራው ለኛው ብሔር ነው እንዳላለ ሁሉ ጸረ አማራነትን ይጋራሉ፣ ባንድ ላይ ይመክራሉ። ባለምንጫውን ገንዘብ ሰጥቶ በሲዳሙ አስተማርቶ ያለውን ብጥብጥ እንዳላስነሳ ሁሉ ጽንፈኞችን ባስር ህዝብ ይነሳብኛል ሲልም ተደምጧል። ጽንፈኞቹ አካሉ መሆናቸውን ሁላችንም እናውቃለን። ሰይጣናዊ ክስተቶች ለልጅ ሀገር ወዳዶችን ለማጥቃት ሲሆን ቅንጣትም አደብ የማይገዛው ሹም በተራራ ፀሐይ ጓደኞቹ 19 ባንክ ሲዘርፉ ሊቃወማቸው ቀርቶ አንድም ቀን ስለዚህ እንኳን ሲናገር አልተደመጠም። አጃቢዎቹ ማፈሪያዎች ያለው ዘረኝነት በኢትዮጵያ ላይ የመጣ አደጋ መሆኑን ክደው ለዘረኞች ሙሉ ድጋፍንም አሁንም በመስጠት ዋናው አደጋ የአማራ ጽንፈኝነት ነው ብለው ሰለባ የሆነውን የፈረደበት ህዝብ ሲወነጅሉም ሰምተናል። ይህን ወንጀል መቼም መርሳት የለብንም። በባህር ዳር የፈጸሙት እንግዲያ በሐሰት ለውሰው ሊያቀርቡ ሲጥሩ እነዚሁ ባንዳዎች ተባባሪ ሆነው ሹሞቹን ነጻ አድርገው ሟቾቹን ሲያወግዙም ሰምተናል። በተጨባጭ የወያኔ ህጎች ይሻሩ ሁሉን አቀፍ ጉባኤ ተደርጎ የሚፈየር ችግር ይጀመር ማለትን ትተው ዘረኞቹን ምርጫ በሚሉት ሊያጅቡ የተነሱት ሁሉ የኢትዮጵያ ጸር በመሆናቸው ህዝብም በዚሁ ፈርጆ ምሳቸውን ሊሰጣቸው ይተበቃል። ብዙ ጊዜ የለንም አገራችንን ካቀዱልን ጥፋት ለማዳን የልቂትን ጉዞ ለማስቆም ያለን የመጨረሻ አማራጭ አሁንም ቢሆን ሁሉን አቀፍ ጉባኤ አድርጎ በጋራ ውይይትና ስምምነት የሽግግር ሂደትን መጀመር ነው። አንዳንዶች ቀና በማሰብም ጭምር ጽንፈኞችን ይዞ ጉባኤ መቀመጥ አይቻልም ይላሉ። ይህ ካልሆነ ማለትም ሁሉን አቀፍ ጉባኤ ካልተደረገና ሰላማዊ መምጫ ካልተፈለገ ያለው አማራጭ የጦርነቱ ለመሆኑ ምንም ጥርጥር የለውም። ጦርነትን እንሰራባቸዋለን ብለው ለደነፉት ቀደምም ሰርተንባቸው ያሳየናቸው በመሆኑ ዛሬም በዚሁ መስክ ከህዝብ ጋር ሆነን ልናራውጣቸው አቅምም ልምድም አያንሰንም። ለከፋ ጦርነት ለመሰለፍ አማራጭ ከጠፋ የሚያቀተም አይደል የሚያደርሰውን ጉዳትም እናውቃለን። በለስቀንቷቸው ለስልጣን የበቁትም ባሩድ ሲጤስ የት እንደሚሮጡም የምንገምት ነን። በህዝብ ኢትዮጵያዊነት ስሜት እምነት ስላለን ግን የአገር ሽማግሌዎችና መሪዎች ኢትዮጵያዊነትን መርጠው ይቆማሉ የሚል እምነት ስላለን ሁሉን አቀፍ ስብሰባ ቢደረግና ጊዜ ተፈጅቶ መፍትሄ ቢፈለግ ኢትዮጵያ አሸናፊ ትሆናለች ባይነን። ሹሞቹ በሀቅ ኢትዮጵያ ካሉን ባናምናቸው ለግል ስልጣናቸው የቆሙ ያበዱ ዘረኞች ስለሆኑ ወደ ህዝብን ወደ ማክበሩና ፍላጎቱን የመቀበሉ አቅጣጫ ከተመለሱ ምናልባትም በግድየለሽነት ከጀመሩት የማይበጃቸው ጉዞ ይገላገሉ ይሆናል። መከራው መከራው ነው አለበለዚያ የወያኔ ህጎች በተለይ ህገ መንግስት የተባለው ይሰረዝ ይሻር። ሁሉም ኢትዮጵያዊ ኃይሎች ይሰባሰቡና ይምከሩ። የሽግግር ሂደት ይጀመር። የሀገራችንን ህልውና በዚህ ጊዜም ለመጠበቅ በስምምነት በቂ ዝግጅት ማድረግ ይቻላል። የግለሰቦችን አምባገነንነት ለማስፈን ከቻልን የህዝብን መንግስት ምስረታ እንዴትስ ይከብደናል? ስለ ሽግግሩ ሂደት ግንዛቤ ልናስረዳቸውና አቅጣጫ ልናሳያቸውም ለሁሉም እኛ ዝግጁ ነን። ግን በቅድሚያ የህዝብ መንግስት ወይስ ዘረኛ የግለሰብ አምባገነን መንግስት ነው የሚፈለገው በሚለው ላይ ስምምነት ያስፈልጋል። ሹሞቹ በያዙት መንገድ ከቀጠሉና አማራውን አወደም ነው ብለው ከቃዡ የሚከሰተው ሁኔታ ራሳቸውንም ለከፋው ድቀት የሚዳርግ ለመሆኑ ምንም ጥርጥር የለንም። ውድቀታቸውን የምንፈልገው ቢሆንም አገራችን ግን እንድትጎዳ ስለማንፈልግ የመፍትሄ ከቀውስ መውጫ መንገዶችን መፈለግና መጠቆም ግዴታችን ሆኖ ይገኛል። ህዝብ ተደራጅቶ በሁሉም መስክ ትግሉን እንዲያፋፍም እየጠራን በዚያውም ደግሞ ሊገኝ የሚችል መፍትሄን መፈለጉ አስፈላጊ ይሆናል። ሰላምን ፈላጊ ለጦርነት ይዘጋጅ እንደተባለው አይነት ነው። ዘረኞቹ የተያዙት መንገድ በዋና መልኩ አማራውን ማደባየት፣ ህዝብን መከፋፈልና ኢትዮጵያን እንደ ሀገር ማዳከም፣ የነሱን የበላይነት በሁሉ መስክ ማረጋገጥ፣ ከወያኔም ከሻቢያም በዚህ መስክ መመሳጠር ማሴር፣ ለባዳን ጥቅም አድሮ ስልጣንን መጠበቅ፣ በኢኮኖሚው መስክም አገርን በባዕድ ከበርቴዎች ማስበዝበዝና የራሳቸውን ከበርቴዎችም ማስቀደም ነው። በአመት ውስጥ መንሸራሸርና ህዝብን ማስፈጀት እንጂ አንድም የህዝብን ችግር የሚቀርፍ ቁም ነገር ሲሰሩ ማየት አልቻልንም። አዋቂነን ባይባንዳዎች ሹሞቹ ምንም ፍኖተ ካርታ ስለሌላቸው የስልሳ ገጽ መርህ ጽፈን ሰጥተናቸዋል ይላሉ። ወይ መርሁ አገር አጥፉ የሚል ነው፣ አለበለዚያም ዘረኞቹ ኢትዮጵያ የሚል ምንም ነገር ስለማይጠማቸው የሚከተሉት የራሳቸውን ዘረኛ መርህ ብቻ ነው። ወጣም ወረደ ግን ሂደታቸው ጠባብ ዘረኛና ጸረ ኢትዮጵያ ነው። ወደ እልቂት ሳንገባ ቆም ብለው ማሰብ ከቻሉ ቢያስቡ ግን ወደ ውድቀታቸው እያመሩና ህዝባችን የሚሉትንም ለአደጋ እያጋለጡ መሆናቸውን መረዳት አለባቸው። የወያኔን ስህተት ልናስቀጥል መጣን ስላሉ ግን የሚሰሙ የሚታረሙ ናቸው በሚለው ላይ እምነታችን የሳሳ በመሆኑ ህዝባችን አንድነቱን ጠብቆ ለኢትዮጵያ በመታገል የአገር አድኑ ትግል አካል በመሆን ላይ እንዲሰማራ ጥሪያችንን እናድሳለን። ወጣቱ ትውልድ የዚህ ዙር አገራዊ ግዳጅ ተሸካሚና አራማጅ መሆኑን ተገንዝቦ ለኢትዮጵያ እንዲታገል ያለበትን ግዳጅም ልናስተውሰው እንፈልጋለን። ጸረወያኔ ጸረ ኢህአዴግ ትግላችን ይፋፋም። ኢትዮጵያዊነት አቸናፊ ይሆናል። ዘረኝነት ይወድማል።
ለሴቶች ተሳትፎ ትግል ለድል አይበቃም። የህዝብ ሙሉ ተሳትፎ እውን ካልሆነ ትግላችን የተናጠል በዚህ ብልጭ በዚህ ድርግም ይሆንና የተፈለገውን ውጤት ሊያስገኝ አይችልም በሚል ብዙ ብለናል። አቅም ነው መደጋገፍ በአንድ ላይ መነሳት በቀጣይነት ወያኔን በያቅጣጫው ማሸበር ተገቢ ነው። ከዚህም በተያያዘ ሁሉም የህብረተሰቡ ክፍል በትግሉ አለው ማለቱ አስፈላጊ ነው። በኢትዮጵያ ብዙ አመት ሴቶች ናቸው እናቶች እህቶችን ያላሳተፈ ተብለም የደል እድሉ ውሱን መሆኑን መናገር ነብያ አስተኝም። አለ ሴቶች ተሳትፎ ህዝባዊ ትግል ለድል አይበቃምና ወደ ካቲት 66 አብዮት መለስ ብለን ስናይ የዚህ ትግል ድል ያጼውን ስርዓት ሰንግሏልና በትግሉ የህብረተሰብ ክፍሎች በስፋት መሳተፋቸውን እናያለን። የነገሪ ወታደሮች አመጽ ያስተማሪዎች ሴክሬት ሪቪው የተባለው ተቋሙ መነሳት የተማሪዎች ድጋፍ ለሃይማኖት እኩልነት የሙስሊሞች ሲከል ለዚህም የክርስቲያኖች ድጋፍ የላባደሮች የፍራማቆም ጠቅላላ አድማ ወዘተ የማይበገር ሆኖ ሊያገልግም የጣረውን አገዛዝ አሽመድምዷል። ያውም ይትግል በአናው ይዘቱ ከተሞችን ያቀፈ የተስፋፋ ባይሆንም እንደዛሬው ወያኔ የቀፈቀፋቸው አይነት ጫጭቶች ቡድኖች ባይበዙም ተጣጥዎች ባይበረክቱም ያኔ እነ ኢሃፓ አደረጃጅ ሆነው ያደረጉትን አስተዋጽኦ ታሪክ የመዘገበው ነው። ሴቶች በትግል በጣሊያን ወረራ ጊዜም ታሪክ የጻፉ ቢሆንም በ66ቱ አብዮትና ከዚህም በኋላ ያደረጉት ሰፊ ተሳትፎና ትግል የሚረሳ የሚዘነጋ አይደለም። እናቶች እህቶች በጸረ ደርጉ ትግል ያደረጉት የከፈሉት መስዋዕትነት ገና ወደፊት የሚጻፍ የሚዘከር መሆኑን አጠራጥረም የነበረውን ትግል በሁሉም ፈርጅ አጠናክረዋልና አልፎም በትጥቅ ትግል ደማቅ ተሳትፎ አድርገው የደግነት አርአያም ሆነዋል። ዛሬ በታጋዮች ታሪክ ላይ ጥላሸት ሊቀባ የተነሳው ብኩኑ ሁሉ የነሱን ሩህ ቁራጥነትና የሀገር ፍቅር እንዳላሳየ ደግሞ ሁሉም የሚያውቀው ነው። ሴቶች የትግሉ አካል ሆነው መስዋዕትነትንም ከፍለው ለሀገር ጥሪ አለና በማለታቸው ወንዱ የሚንጓማለለበትን ትግል ይዘትና ጥንካሬ ሰጥተው ቆይተዋል። እውነትም አለ ሴቶች ተሳትፎ ህዝባዊ ትግሉ ድል አይቀዳጅም። ድልን በመለስተኛ ደረጃ ማስመዝገብ አይቻልም። ዛሬ ሴቶች በኢትዮጵያ ቁጥራቸው ከ55% በላይ ሲሆን አብዛኛዎቹ ወጣቶች ናቸው። ይህን የረሳ ማለትም ሴቶችን ያላሳተፈ ትግል ራሱን በራሱ ያዳከመ ነው ብንል ስህተት አይደለም። የወያኔ አገዛዝ ጸረ ህዝብ ከመሆኑ በላይ ጸረ ሴቶችም ነው። አዜብና ሞንጆሪኖ ሴቶች ሳይሆኑ ግዑዝ ወያኔዎች ናቸው። ወንድ አይሉት ሴት ተቆምጤ ይባል እንደነበረው ሴቶችን አይወክሉም። ሴቶች እንደ ህዝቡ ሁሉም መብት አልባ ሆነው በስቃይ ሰለባ ናቸው። በየእስር ቤቱ ሲጀል የተቀበሉትን የተጋዙትን ሴቶች ማስታወስ ብቻ ይበቃል። ስለዚህም ሴቶች እንደ ሴትነታቸው ከወያኔ የሚያቃርናቸው ብዙ ሁኔታና ክስተት አለ። ወጣት ሴቶችን በመድፈር የወያኔ ባለስልጣኖች ዋና ተጠያቂ ናቸው። ሴቶችን ለዘመናዊ ባርነት የሚሸጠው ወያኔ ነው። የአማራ ሴቶች መካን እንዲሆኑ ሳይታክት የሚጥረው ወያኔ ነው። ልጆቻቸውን እየፈጀ ሴቶችን እናቶችን ለማባራ ሰቆቃ የሚዳርገው ወያኔ ነው። የእናቶች የተከማቸን እንዴትና ቁጭት የትግላችን ነዳጅ ነውና በገቢር መታየት አለበት። ድርጅቶች በአሁኑ ጊዜ ማለትም ወንዶችና ምርጦች ነን ባዮች እናቶቻችንን ቸል ብለው ያካሂዱት የሚችሉት ትግል ውድቅ እንደሚሆን ማወቅና መረዳት ይኖርባቸዋል። ከግማሽ በላይ ህዝብን በተመልካችነት አስቀምጦ ትግል ማለት የጥቂቶች መፈንቅል እንጂ ህዝባዊ አብዮትና ትግል መሆኑ ቢያጠራጥር የሚያስገርም አይሆንም። በአሁኑ ጊዜ እየተካሄደ ያለው ጸረ ወያኔ ትግል የወያኔን ውድቀት እያቃረበ ነው ብለን እናምናለን። የትግሉ ቀጣይነት እንዲረጋገጥ ከመጥራታችን በተጨማሪ ሁሉም የህብረተሰብ ክፍል ይሳተፍበት ባይነን የድል ወሳኝ ነውና ተማሪዎችና አስተማሪዎች የካቲት 66 ቀንደኞች ይታሉ። በተለይ በአዲስ አበባ ያኔ ወታደሩም ያመጹ የትግሉ ተካፋይ ነበር። ዛሬ ያኔ ሴቶች በሀገር ውስጥም በውጭም ተደራጅተው የትግሉ አካል ነበሩ። ዛሬ ታዲያ የካቲት 66ቱ ላዋደር ዛሬ ምን ዋጣው? በጋራ ለትግል መነሳት ለለውጥ እውን መሆን ወሳኝ ነውና በተደጋጋሚ ለልዩ ልዩ የህብረተሰቡ ክፍሎች የተነሱን ጥሪ ማስተማታችን የግድ ስለሆነ ነው። ሴቶች ወደ ትግሉ በስፋት እንዲመጡ ይደረግ የምንለው ሴቶች እናቶቻችን እህቶቻችን ናቸው። የታጋዩም ያጋዚውም በልጆቻቸው ላይ ያላቸው ተጽዕኖ የሚናቅ አለመሆኑ የማያውቅ የለም። እናቶቻችን ከተነሱና ካመጹ ከወንዱም ከማንም በበለጠ ማንኛውንም እብሪተኛ አገዛዝ የሚያጠቁና የሚጥሉ መሆናቸውን ጥርጥር የለውም። ስለዚህም ትንክትና ንቀት ተወግዶ በህብረተሰቡ ሚናቸውና ማንነታቸው ተከብሮ የትግሉ ተሳታፊ ከሆኑ ህዝባዊ ትግል እውነትም ህዝባዊ ሆኖ ወደ ድል ማምራቱ የሚያጠራጥር አይሆንም። ወላጅ እናቶቻችንና እህቶቻችን የኢትዮጵያ የተከበሩ ዜጎችና ወራሾችም ናቸውና ለነጻ ኢትዮጵያዊ ትግል የበኩላቸውን አስተዋጽኦ እንዲያደርጉ የሚያደርጉትም ትግል ይጠናከር ዘንድ ሁሉም መጣር አለበት እንላለን። ከግማሽ በላይ ቁጥራችን ከትግሉ ከራቀ መጪው ውጤት ተንካላ መሆኑ ጥርጥር የለውም። ሴቶች ታግለውም ድልን ተቀምተው ትምክተኛ የወንድ ስራ ሲሰፍንባቸው አይተናል። ይህም እንዳይመጣ ተደራጅተው መታገላቸው ወሳኝ ነው። ወያኔ የህዝብ ነጻ ድርጅቶችን አፍኖና አፍርሶ የራሱን ተለጣፊዎች መመስረት ይታወቃል። በሌላም በኩል ሁሉም ማለትም በሚቻል ደረጃ ድርጅቶች የወንድ ሆነዋል። የሴቶችን የሲቪል መብት የሚጠብቁና የሚከላከሉ ተቋሞች የዋሽታ ከሆኑ አመታት አለፉ። ሴቶች ግማሽ ሰማይን ተሸክመዋል የሚለው ባዶ መፈክር ሆኗል። በእርግጥ ወጣት ሴቶች በትግሉ እየተሳተፉ መስዋዕትነትንም እየከፈሉ ናቸው። ግን ትግሉ በሚጠይቀው ደረጃና ቁጥር አይደለም። የሴቶች ሰፊ ተሳትፎ የጥላትንም ጎራ የሚያምሰውና የሚጎዳው መሆኑን መገመት የሚቻል ነው። ለዚህም ነው ሴቶችን ወደ ትግሉ መሳብና ማሳተፍ መቻል ወሳኝ የትግላችን አካል ሆኖ የሚገኘው። ቢደገም በቃ የማይባለው አለሴቶች ተሳትፎ ድል አይገኝም የሚለው ሲሆን ነገም ዛሬም ያንድን መንግስት ይዞታ ስንመረምር ሴቶች እንዴት ናቸው ማለታችን መጠየቃችን ደግሞ አግባብ ያለው ነው። ታሪክ ጻፊዎች ወንዶች በተለይም ገዢዎችና የብር ቅጥረኞቻቸው የሆኑ የሴቶችን ገድል ባይነገርም ወይም በለውሳስ ተደበሰሶ ቢቀርብም ሀገር ያቆዩልን እናቶች መሆናቸውን ከፎካሪ ወንድ በስተጀርባ ሴቶች ቆመው በተጠባጭ ትግሉ ለድል ማብቃታቸውን ደግሞ ልንረሳው የሚገባ አይደለም። ምሪክ ስንል ጣይቱ፣ ጣይቱ ስንል በሺ የሚቆጠሩ አርበኛ ሴቶችን ማለታችን መሆኑን መዘንጋት የለብንም። ጸጋይ ደብተራው፣ ተስፋዬ ደበሳይ፣ ስጦታው በለጠ፣ ደረጀ አንበርብር፣ መስከረም ገለብ፣ ዋሲሁን ወዘተ ስንል ድላይ፣ ጽጌ፣ ቆንጅት፣ ትግስት፣ አሚና፣ ዘውዲቱ፣ እሌኒ ወዘተ ብለን ብዙዎችን የሴት ጀግኖችን መጥራት ግድ ይሆንብናል የነበሩ ናቸውና። በቆራጥነት መስዋዕትነት ከፍለዋልና ሴቶች የትግሉ ዋና አካል ሆነው ለወንዱም ብርታችን ለግሰው ትግላችንን ከዚህ አደረሰዋልና ነው። ሴቶችን ወደ ጎን ትቶ ትግል ከወዲሁ ራስን ለውድቀት ማዘጋጀት ነው ብንል ስህተት አይሆንም። የሴቶች ተሳትፎ በህዝባዊ ትግሉ ይጠናከር፣ የጾታት ትምክህትነት ይወገድ። ድል ለጋራ ጸረ ወያኔ ትግላችን።
ውስጣዊ ስሜትን ለመግለጽ ከተሻ ነገር ንቆ ሳይሆን ወይንም ማጋኖ ማየት ይጠይቃል ሁኔታን አጥኖ። ባንድ መሰላል ስልት የተገነባን ዜማ በተለያዩ ኮርዶች በውህደት ሲያስማማ አስቀድሞ መርጦ ድምጽ ዶሚናንት ከፊት እንዳይቀድም ከሰብ ዶሚናንት የፊቱን ከኋላ ቀደም ተከተሉን ጠብቆ በህጉ ምንዝር ድምጾችንም አቅርቦ በወጉ ተቆራኝቶ እንዲገኝ ሲሆን ነው ባግባቡ ፍትህ፣ ሰላም፣ ፍቅር አብረው የሚያብቡ። አጉሉ ልጠፋ ሲቀረፍ ነው ምርጉ ነጠላ ዜማዎች ባንድ ላይ የሚያድጉ። አለበለዚያ ግን በጩኸት ጫጫታ ዲዞናንስ ተፈጥሮ ለጆሮ የሚጥም ድምፁ ተቀይሮ በአንድ አይነት የሚጓዝ ያለ ውጣ ውረድ ቦርዶን ድምፅ ይሆናል ሌላውን በማገድ። በሙዚቃ መንገድ ማዋሃድ ማስማማት ማቀራረብ እንጂ መደመር አይሰራም በያሬድም ሆነ በሕገ ፈረንጂ። የሲ ሜጀር ስኬል ከኤ ማይነር ጋራ የጂ ሜጀር ስኬል ከኢ ማይነር ጋራ ተዛማጅ ሲሆኑ ጎረቤት ድምጾችም አብረው ሲቧደኑ ኩሽኩሽቶች አይኖሩም ጆሮም ይፈትኑ። እጅግ ተዋህደው ባንድ አካል አንድ አምሳል የሚሰሩ ናቸው ሳያሻቸው ክልል። በሞጁሌሽን ሕግ ተፋቅረው እርስ በርስ ልዩነት አክብረው ያላንዳች ጉምጉምታ ያለ መተራመስ አዳዲስ ድምጾችም የሚዳኙበት ሕግ ተግባራዊ ሆኖ እንዲታይ ሲደረግ ያንድ ስኬል ያንድ ኮርድ አይኖርም ገዘፋ አንዱ አንዱን አፍኖ አይችልም ሊያጠፋ። ስለዚህ ምስቅልቅል በሕግ ከተዳኘ ድብልቅ ሁኔታን አምኖ ተቀብሎ ተስማምቶ ከሠራ ልዩ ነኝ አንድ ነኝ ዝንጉርጉር ነኝ ብሎ ተደምሮ ሳይሆን ተሰበጣጥሮ ነው መኖር የሚችለው ታሪኩን ቀጥሎ። የሚፈጥረው ዜማ ሲታገዝ በግጥም ለጆሮ ተስማሚ ይሆናል የሚጥም። ያያያዙን ስርዓት መጠበቅ ካቃተ አንዱ ድምፅ ባንዱ ላይ አጉል ከታበተ ውጤቱ ጩኸት ነው ለጆሮ የማይጥም ሪትም ቶን ቲምበር አንድ ላይ የማይገጥ። ይህን ለማስፈጸም በሕግ ታግዞ ያለ መገጫጨት ይቻላል ድል ማየት ብዙ ትውልድ ይዞ ርቀት ተጉዞ። እንደዚያ ለማድረግ ልብ ይስጠን የሰፋ የማያጠባብብ የማያገፋፋ ለራስ ሳያበዙ ይቆርሱበት ጣት ለሁሉ የሚበጅ ይስጠን መላስልት። ኢትዮጵያ ትሁን የፍቅር አውድማ የማይቻለውን ስሟን ለመለወጥ አጉል አንዳማ። በሕገ ተፈጥሮ ኖራ 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 በአምላክ ትእዛዝ ጠፊ ነችና ኢትዮጵያ ደቡቡን ከሰሜን ምዕራቡን ከምስራቅ ለመለያየት አትሞክሩት ይቅር። ጠላት አደብ ግዛ ጠላት አደብ ግዢ በከንቱ አትልፊ ይልቁንስ በገደደን ጉዳይ አንድ ላይን ቆዝም በንጉርጉሮ መንፈስ አንድ ላይን ዘምር እናቅርብ መወጅስ አንድ ላይን ጨፍር በዘፈን ስልታችን ሰለሜ ሰለሜ እንበል ተያይዘን በስክስታ ረገዳ እሽኮ ለሊታችን አንድ ላይ ጨፍረን አንድ ላይ እንሳቅ ያልበላ ጥርስ ይዘን በቦክስ አንዋለቅ በባለጌ ሴራ በባለጌ ዚቅ ወገን ያገሩን ልጅ ወንደሙን አይራቅ ይህ ነው ሙዚቃ በቀንጅት ሰሪ ሳይቀንስ ሳይደምር እውነታን አብሳሪ እውነት በመናገር እውነት በመመስከር ያባ ተጎድቷል ላድን ብሎ አገር ምንም ጎጂ ቢሆን ሐቅን መናገር ቀልድ የለም በህዝቡ ቀልድ የለም ባገር ምንም ጎጂ ቢሆን ሐቅን መናገር ቀልድ የለም በህዝቡ ቀልድ የለም ባገር ፈኝነት የጥቂት ተባቡርኖች እብደት እንጂ የህዝብ አይደለም አምሮ በለተ አዲስ አበባ
የኢትዮጵያና ህዝቧን የወደፊት እጣ ፈንታ ለመወሰንና ትልሞችን ለማቀድ የህዝቡን ታሪካዊ ስነልቦናዊ ኢኮኖሚያዊ ባህላዊና መልክዓ ምድራዊ ትስስሮችን መገምገምና ትክክለኛ ግንዛቤ መያዝን ይጠይቃል ህዝቡ በጋራ ያሳለፋቸውን የመከራና የደስታ እንዲሁም የጋራ ሀገሩ የሆነችው ኢትዮጵያን ለመገንባት ያለፈባቸውን ውጣ ውረዶችና የከፈላቸውን መስዋዕቶች ሁሉ መለስ ብሎ መቃኘት እጅግ አስፈላጊ ጉዳይ ነው። የትናንትናው ታሪካችን ለዛሬው የዛሬው ደግሞ ለነገው ሁለንተናዊ ትልሞቻችን ትልቁ መንደርደሪያና ግባታችን ነውና የኢትዮጵያ ህዝብ በአገሩ ላይ በውጭ ወራሪዎች በተደጋጋሚ መጠቃቱና የተሰነዘሩበትን ተደጋጋሚ ጥቃቶችን በኢትዮጵያ ብሔረተኝነት እየመከተ በድል መመለሱ ወራሪዎችንም የማይከዱትን እውነታና የታሪካችን ገጽታ ነው። የውስጥ ፈላጭ ቆራጭ ገዢዎችም የስልጣን ጥማትና ፍላጎታቸውን እውን ለማድረግ የርስ በርስ ፍልሚያዎችን በተለያዩ ጊዜያቶች አካሂደዋል። ለጭፍን የስልጣን ጥማት የተደረጉ የገዢዎች የርስ በርስ ጦርነቶች የሚኮነኑና የሚወገዙ ሲሆኑ የዛሬዋን ኢትዮጵያ ለመገንባትና ከጥቃት ለመከላከል የተደረጉ ጦርነቶች በአንጻሩ ገንቢነታቸውን መቀበልም የግድ ይሆናል። በኢትዮጵያ ላይ በተቃጡ የውጭ ወራሪዎችም ሆነ በስልጣን በተከሩ የውስጥ ፈላጭ ቆራጭ ገዢዎች የተለኮሱ የእርስ በርስ ጦርነቶች ትልቁን ዋጋ የከፈለው ብዙሃኑ የኢትዮጵያ ህዝብ ነው። በሁሉም አይነት ጦርነቶች ብዙሃኑ ህዝብ የህይወት መስዋዕትነትን ከፍሏል። ንብረቱን ተዘርፏል። ሰብዕናውን ተገፏል። ሰላሙንም አጥቶበታል። የኢትዮጵያ ህዝብ የውጭ ወራሪዎችን ለመመከትና ለመመለስ ህብረቱንና አንድነቱን አጠናክሮ ጥቃቱን አክሽፏል። ነጻነቱን ያላስደፈረ የጥቁር ህዝብ የነጻነት ተምሳሌት ተደርጎ በታሪክም ተመዝግቦለታል። የኢትዮጵያ ህዝብ ከራሱ አልፎ በርካታ የዓለማችን አገራት ህዝቦች ትግል ለነጻነት ይበቃ ዘንድ ከጦር ሜዳ እስከ ዲፕሎማሲያዊ መድረኮች ድረስ ተጋድሎውንና አስተዋጽኦውን አበርክቷል። እንዳለመታደል ሆኖ የኢትዮጵያ ህዝብ የውስጥ ፈላጭ ቆራጭ ዘረኛ ገዢዎች ሴራና ጭቆና መላቀቅ አልቻለም። ዛሬም እንደ መዥገር ተጣብቀውበታል። ከአብራኩ በወጡ ገዢዎች እየተመዘበረ ይገኛል። ሰብዕናው ተገፏል። በእነዚሁ ጨካኞች እየተጨፈጨፈ ይገኛል። በስር በእስርም ይማቅቃል። ሊያስተምሩት ሊደግፉት ሊለውጡት የሚችሉ ወገኖቹ ወደ ተለያዩ የዓለም ጫፎች በስደት ተበትነዋል። ኢትዮጵያ ለባዕድ ወራሪዎች ሳትንበረከክ የነጻነት ተምሳሌት ያልተባለችውን ያህል በውስጥ ገዢዎቿ ዛሬም እንደተረገጠችና እንደታፈነች ትገኛለች። ከለዋ ኋላዋ የተፈጠሩ አገራት እየጣሏት ሌላው ዓለም ወደ ደረሰበት የእድገት ጥግ ሲንደረደሩ የኛው ጉዞ የኋሊት ሆኗል። ድህነትና ኋላ ቀርነት ተምሳሌት ሆነናል። አንበሳ ሲያረጅ የዝንብ መጫወቻ ይሆናል እንደሚባለው የታሪካዊቷ ኢትዮጵያ ሕዝብ በኢትዮጵያዊ ብሔረተኛነቱ የማይበገር የነበረውን ያህል ዛሬ በጎጠኞችና ከፋፋዮች እጅ ወድቋል። የትናንትናውን የመከራና የጨለማ ሕይወት የኢትዮጵያ ሕዝብ አንድነቱንና ታሪካዊ ትስስሩን ጠብቆ ተጉዞበታል። የአብሮነት ስነ ልቦናውንና ኢትዮጵያዊ ብሔረተኝነቱንም ለማንም አሳልፎ ሳይሰጥ እስከዛሬ መድረሱ የታሪኩ አሻራ ነው። ወያኔና መሰል ከሃዲዎች እንደሚሉት ኢትዮጵያ በመቶ ዓመታት የታሪክ ሂደት የተፈጠረች አይደለችም። ኢትዮጵያ ባለረጅምና የአኩሪ ታሪክ ባለቤት የሆነች የጥንታዊት አገር ናት። ይህ ረጅም ታሪክና ጂኦግራፊያዊ ግዛቷ ደግሞ የአንድ ነገድ ወይም ብሔር ብቻም አይደለም። ኢትዮጵያ በጠንካራ ኢትዮጵያዊ ብሔረተኝነት ላይ የተገነባችና ከ80 በላይ የሚገመቱ ብሔር ብሔረሰቦች ጥምረትና ትስስር ላይ የቆመች የታሪካዊ አገር ነች። በኢትዮጵያ የረጅም ታሪክና በሕዝቦቿ መስተጋብር ውስጥ ከጠባብ ብሔረተኛነት ወይም ጽንፈኝነት ይልቅ ኢትዮጵያዊ ብሔረተኛነት የገዘፈና የጎላ የታሪክ ቦታ አለው። የኢትዮጵያን ሕዝብ ታሪካዊ ትስስር፣ የሕዝብ አንድነትንና የአብሮነት ጽናትን ታሪካዊ ጠላቶቻችንና የውስጥ ምንደኞች ቢክዱትም የውጭ ተመራማሪዎች ሳይቀሩ በበቂ ማስረጃዎች ያረጋግጠውታል። ኢትዮጵያ በቅድመ ቅኝ አገዛዝ ዘመን በነበረው የፖለቲካ አደረጃጀት አንጻር ስትመዘን በዘር ወይም በብሔር ብሔረሰብ ወይም በነገድ አደረጃጀት የምትገለጽ አገር እንዳልነበረች አረጋግጠዋል። ኢትዮጵያ በውስጧ ለተፈጠሩ የተለያዩ ብሔር ብሔረሰቦች የጋራ አገር ነበረች። ከነዚህ የተለያዩ ሕዝቦች የበቀሉ በተለያዩ አጋጣሚዎች ወደ ፖለቲካ ስልጣን ወይም ንግስና የወጡ እንደነበሩ ቀደምት ታሪካችን ይመሰክራል። በመሆኑም ኢትዮጵያ የራሷ መንግስታዊ ስርዓት የመሰረተች ጥንታዊ አገር መባሏ ከሌሎች የአፍሪካ አገራት ልዩ የሚያደርጓት ታሪኳ መሆኑን የተለያዩ የታሪክ ተመራማሪዎች አረጋግጠውታል። አንድ የማይካድና ከዚህ ላይ ሊጠቀስ የሚገባው የታሪክ እውነታ አለ። በዚህ በረጅም የኢትዮጵያ ታሪክ ሂደት ውስጥ ኢትዮጵያ ለብዙሃኑ ዜጎቿ የሲኦል መሬት ለጥቂቶች ገዢ ቡድኖችና በዙሪያቸው ለተሰለፉ አሸጋጆቻቸው ደግሞ ገነታዊ ምድር እንደነበረችና ዛሬም ይኸው እውነታ እጅግ አሰቃቂና አስከፊ በሆነ ሂደት ውስጥ መቀጠሉ ነው። ከ1950ዎቹና ከ60ዎቹ ዓመታት ጀምሮ በኢትዮጵያ ሉዓላዊነትና እንዲሁም በሕዝብ ትስስር አብሮነት ላይ በውጭ ጠላቶቻችንና በውስጥ ከሃዲዎች የተቀናበረ የማፍረስ ሴራ መሸረቡን ታሪክ አይክደውም። ለዚች ባለረጅምና ጠንካራ አገር መመስረት ዋነኛ መሰረቱ ኢትዮጵያዊ ብሔረተኛነትና የሕዝብ አብሮነት መሆኑን በውል የተረዱ ጠላቶቻችን ይህንን ማዳከም የሚችሉባቸውን ዘዴዎች ማውጠንጠን ጀመሩ። ለዚህ ደግሞ በአእምሯቸው ሳይሆን በስሜትና በጥቅም የሚነዱ ጽንፈኛ አቋም አራማጆችን ማዘጋጀት ምርጫቸው ነበር። ኢትዮጵያዊ ብሔረተኝነትን ለማዳከም በብሔር፣ በቋንቋ፣ በሃይማኖት ወዘተ መከፋፈልን እንደ ዘኔ በመጠቀም ስራዬ ብለው ተያያዙት። በዚህ መሰረትም ካለፉት 40 ዓመታት ወዲህ የብሔር ድርጅቶች እንደ አሸን መፍላት ጀመሩ። ኢትዮጵያ አንድነት ዙሪያ በሚፈጠር ዴሞክራሲያዊ ስርዓት እውን መሆን ችግራችን ይፈታል ብለው ከሚያምኑና ከሚታገሉ እስከ መገንጠልና ኢትዮጵያዊ አይደለንም እስከ ማለት የደረሰ ጽንፈኛ አቋም የያዙ የብሔር ድርጅቶች ተፈጠሩ። ከዚህ ላይ የብሔሮች ጥያቄ በኢትዮጵያ ውስጥ መነሳት አለበት ወይስ የለበትም የሚል መከራከሪያ ነጥብ ሊነሳ የሚገባው ጉዳይ ሊሆን አይችልም። የብሔሮች ጥያቄ መነሻው የዴሞክራሲ የፍትህና የእኩልነት እጦት ነውና፣ በመሆኑም የብሔር ጥያቄ የዴሞክራሲ ጥያቄ ነው። መፍትሄውም የዴሞክራሲ እና የእኩልነት ስርዓት በተግባር እውን መሆን ብቻ ነው። በብሔሮች ጥያቄ ላይ የሚነሳ ክርክር ወይም አለመግባባት ሊፈጠር የሚችለው በአፈታት ዘዴው ላይ ብቻ ነው። የብሔሮች ጥያቄ አነሳሱና ግቡ እንዲሁም የመፍትሄ መፍቻ ቁልፉ ከሀገሪቱ ተጨባጭ ሁኔታዎች የመነጨ ከሆነ ዴሞክራሲያዊ ጥያቄ ሲሆን፣ ከሀገሪቱ ተጨባጭ ሁኔታዎች ተጻራሪ ሆኖ ከተነሳ ጸረ ዴሞክራሲ ብቻ ሳይሆን አፍራሽም ይሆናል። ከሀገራችን ተጨባጭ ሁኔታም ስንነሳ በኢትዮጵያ አንድነት ዙሪያ በሚፈጠር ዴሞክራሲያዊ ስርዓት እኩልነታችን ይረጋገጥ ብለው የተነሱ የብሔር ጥያቄዎች ዴሞክራሲያዊም ገንቢም በመሆናቸው አከራካሪ ሊሆኑ አይችሉም። ነገር ግን እንገነጠላለን፣ ኢትዮጵያዊ አይደለንም፣ በኢትዮጵያዊነታችን እንደራደራለን ወይም ለኛ ብሔር ነጻነት ሲባል አገሪቱ መበታተንና መፈራረስ አለባት እስከማለት የደረሱ የብሔር ጥያቄዎች ጸረ ዴሞክራሲ፣ ጸረ ሰላምና አፍራሽነታቸውም የሚካድ ሊሆን አይችልም። ጸረ ዴሞክራሲ፣ ጸረ ሰላም ወይም አፍራሽ የሚያስብላቸውም የአገሪቱ ሕዝብ በታሪክ፣ በስነ ልቦና፣ በኢኮኖሚ፣ በባህል፣ በመልክዓ ምድር፣ በተፈጥሮ ሀብት ወዘተ የተሳሰረ የመሆኑ ምስጢር ነው። ኢትዮጵያ ሕዝብ ከነዚህ መልካም አገራዊ የጋራ እሴቶች መሆናቸውን የተቀበለና ያመነ ሕዝብ በመሆኑ ነው። በኢትዮጵያ ሕዝብ እነዚህ የጋራ እሴቶቹ የጋራ ጥቅሞቹ እንጂ መጎጃዎቹ አድርጎ አይመለከታቸውም። የኢትዮጵያ ሕዝብ የረጅም ዘመናት ስቃይ፣ ድህነት፣ ኋላ ቀርነት ወዘተ ዋነኛ መንስኤው የዴሞክራሲያዊ ስርዓት እጦት ነው። የፍትህ፣ የእኩልነትና የነጻነት እጦት ነው። የመገንጠል ጥያቄ በሰላም የማይጠናቀቅና አካባቢያዊ አለመረጋጋትን የሚፈጥር በመሆኑም ጸረ ሰላም ያሰኘዋል። ስለዚህ በስነ ልቦና፣ በባህል፣ በኢኮኖሚ፣ በጋብቻ፣ በጉርብትና፣ በስራ፣ በመከራና በደስታ ተሳስሮ ያለን ህዝብ መነጣጠል በምንም አይነት መስፈርት ዴሞክራሲያዊ ወይም ፍትሃዊ ጥያቄ ሊሆን አይችልም። የኢትዮጵያ ህዝብ ለረጅም ዘመናት በፈላጭ ቆራጮችና አምባገነን ገዢዎች ባደረሱት ግፍና ሰቆቃ ባገሩ ላይ አክርፎ የማያውቅ ህዝብ መሆኑ እንዲሁም አንድም ጊዜ የህዝብ ለህዝብ ግጭቶች ተደርገው አለማወቃቸው ሌላው የመገንጠል ጥያቄ ከሀገሪቱ ተጨባጭ ሁኔታ ያፈነገጠ መሆኑን ጠቋሚ ማረጋገጫ ነው። በተከታታይ የተሰነዘሩበትን የውጭ ጥቃቶች መክቶ መመለስ የቻለው በኢትዮጵያ ብሔረተኝነቱ ህብረቱና አንድነቱን አስተባብሮ እንጂ በመለያየትና በመከፋፈል አልነበረም። በግንጠላና ኢትዮጵያን በማፍረስ ሴራ ተቃኝቶ በደደቢት በረሃ የተፈጠረው ወያኔ ባለፉት 22 ዓመታት በኢትዮጵያና ህዝቧ ላይ ያደረሰው ጉዳት ትልቅ ትምህርትን ሰጪ ነው። አገር የማፍረስ ገንጣይና አስገንጣይ የመሆን ተግባሩን የጀመረው ለስሙም እንኳን ቢሆን ገና የሽግግር ጊዜውን ሳይጨርስ መሆኑ ኢትዮጵያን ለማፍረስ የነበረውን ሩጫ በይበልጥ አጋልጧታል። ወያኔ ኤርትራን ባርነት ወይስ ነጻነት በሚሉና በማይመረጡ ምርጫዎች አስገንጥሏል። አገሪቱ ታሪካዊ የባህር በሯን እንድታጣም አድርጓል። ከመተማ እስከ ጋምቤላ ካለው የአገሪቱ ግዛት ከህዝብ እውቅና ውጭ ለሱዳን አሳልፎ ሰጥቷል። በራሱ ብሔር የበላይነት ብቻ የሚመራ መከላከያ፣ ፖሊስ፣ ደህንነት ኃይልን በመጨቆኛና መከፋፊያ መሳሪያነት መስርቷል። እኔ ከስልጣን ከሌለው አንተ የለህም በሚል የተሳሳተና መርዘኛ ቅስቀሳ የትግራይን ህዝብ ከሌሎች ኢትዮጵያውያን ወገኖቹ እንዲነጠል አድርጓል። ሌላውን የኢትዮጵያ ህዝብ ደግሞ በቋንቋ፣ በብሔር፣ በጎሳ፣ በሃይማኖት ወዘተ እየከፋፈለ ኢትዮጵያዊ ብሔረተኛነትን ሸርሽሯል። የህዝብ አብሮነትንና አንድነትን ለማላላት፣ ለማጥፋት ተግቶ ሰርቷል። እዚህ ላይ ሁለት አበይት ጥያቄዎች ማንሳት ተገቢ ይሆናል። የወያኔ ጸረ ኢትዮጵያነት ከ1983 ዓመተ ምህረት በኋላ የተፈጠረ ነው ወይስ ከስረ መሰረቱ የነበረበት የማይለቅ ባህሪው ነበር? ወያኔ ከ1983 ዓመተ ምህረት በኋላ ከኢትዮጵያ ይልቅ ወገኝተኝነቱ ለምን ለኤርትራ ያዘነበለ ሆነ የሚሉ ጥያቄዎችን ባጭሩ ማየትም ይጠቅማል። የወያኔ ጸረ ኢትዮጵያነት ገና ከጥንስሱ በደደቢት በረሃ የጀመረውና የማይለቅም መገለጫ ባህሪው ነበር። ዛሬም ነው። የወያኔ ጸረ ኢትዮጵያነት ገና ከጥንስሱ በደደቢት በረሃ የጀመረውና የማይለቅ መገለጫ ባህሪው ነበር። ዛሬም ነው። የወያኔ ጸረ ኢትዮጵያነትን ቀረጻና ተንከባክቦ ያሳደገው ደግሞ ሻቢያ ነው። ወያኔ ትግራይን ከኢትዮጵያ አስገንጥሎ ነጻ የትግራይ ሪፐብሊክን እንመሰርታለን የሚል ማኒፌስቶን ያዘጋጀውም በደደቢት በረሃ ነበር። በዚያን ዘመን በነበረው የትግራይ ሕዝብ እምነት ትግራይን ከኢትዮጵያ መገንጠል የሚል ሐሳብ መደመጥ የሚችል አልነበረም። ከፍተኛ ተቃውሞ ነበረው። የትግራይ ነጻ ሪፐብሊክ የወያኔ አቋም በኢትዮጵያዊነቱ በማይደራደረው የትግራይ ሕዝብ ዘንድ የሚታሰብ አልነበረም። ከዚህ በተጨማሪም በትግራይ ስለ ኢትዮጵያ አንድነት የሚያስተምር ኢሕአፓም ነበር። የትግራይ ሕዝብ ችግር ሊፈታ የሚችለው በኢትዮጵያ አንድነት ዙሪያ በሚፈጠር ዴሞክራሲያዊ ስርዓት ብቻ ነው የሚለው የኢሕአፓ ኢሕአሰ አቋም በትግራይ ሕዝብ ዘንድ ተቀባይነቱ እጅግ ያመዘነ ነበር። ከ1967 እስከ 1969 ዓ.ም ኢሕአፓ ኢሕአሰና ወያኔ አለመግባባት እየሰፋ ሲሄድ የእያንዳንዱ ገበሬ ማህበር ነዋሪ በማን መተዳደር እንደሚፈልግ በዴሞክራሲያዊ መንገድ መወሰን እንዲችል ምርጫ እንዲሰጠው በኢሕአሰና በወያኔ አደረጆች መካከል ከስምምነት ተደረሰ። ይህ ስምምነት ወደ ተግባር ሲለወጥ አብዛኛው የአጋም አውራጃ ገበሬ ማህበር ነዋሪዎች በኢሕአፓ ኢሕአሰ መተዳደርን እንደሚመርጡ በግልጽ እያሳወቁ ሄዱ። ይህ አዝማሚያ ከአጋሜ ወደ አድዋና ክልታው ላለው እየተዛመተ ሲሄድ የወያኔ አመራሮች ሁለት መሰረታዊ እርምጃዎችን ወሰዱ። የመጀመሪያው በውስጡ የነበሩ የወያኔ አባላት እስከ አመራር ድረስ የትግራይ መገንጠልና የሻቢያ ተልእኮ አስፈጻሚነቱን ይቃወሙ ነበር። ከ1969 እስከ 1977 ዓ.ም ድረስ ባለው ዘመን ወያኔ ራሱን ከሚቃወሙት አባላቱ የማጽዳት ተግባርን አከናወነ። የወያኔ መስራች አባላት የነበሩት እነ ገሰሰው አየለ፣ ዘርዑ ገሰሰ፣ ሙሴ ማሪ፣ አታክልቲ ቀጠራ፣ አጽብሃ ዳኘው ወዘተ የመሳሰሉትን በመግደልና ሌሎች ጥቂት አባላት ደግሞ ከድርጅቱ በማባረር ራሱን አጸዳ። በዚህም የትግራይን መገንጠልና የሻቢያ አገልጋይነቱን ከማይቀበሉ የራሱ አባሎች ተቃውሞ ራሱን አጸዳ። ሁለተኛው በትግራይ ምድር የሚንቀሳቀሰው ኢሕአፓ ኢሕአሰ የትግራይ ሕዝብ ችግር የሚፈታው በኢትዮጵያ አንድነት ዙሪያ በሚፈጠረው ዴሞክራሲያዊ ስርዓት እንጂ በመገንጠል ሊሆን አይችልም የሚለው የኢሕአፓ አቋም በትግራይ ሕዝብ ዘንድ ተቀባይነትን እያገኘ ሄደ። ይህንን የተዘበራረቀ ሁለት አቋም ለመለየት በወያኔና በኢሕአሰ የሕዝብ አደራጆች መካከል በሕዝብ ምርጫ እንዲወሰን ከስምምነት ተደረሰ። በዚህም መሰረት ከደርግ ነጻ በወጡ የገበሬ ማህበራት ነዋሪዎች ዘንድ በኢሕአሰ ትተዳደራላችሁ ወይስ በወያኔ የሚል ምርጫ ይቀርብላቸው ነበር። በተለይ የአጋሚ አውራጃና ከፊል አድዋ አርሶ አደሮች በኢሕአፓ ኢሕአሰ መተዳደርን እንደሚፈልጉ ከውሳኔ ደረሱ። ከዚህ በኋላ ነበር ወያኔ በቀጥታ ወደ ሻቢያ ተጉዞ ኢሕአሰን በመውጋት የሻቢያን ትብብር የጠየቀውን የተቀናጀ ጦርነት ከፍቶ ኢሕአሰን ከትግራይ ምድር ማስወጣት የቻለው። የትግራይ ሕዝብ አማራጩ የነበረው ኢሕአፓን ሲያጣ በግዴታ የወያኔን የጥፋት ተልእኮ የተሸከመው። ወያኔ በትግራይ ሕዝብ ስም ይነግዳል እንጂ ለትግራይ ሕዝብም የጠቀመ ድርጅት አይደለም። ወያኔ የቆመው ለራሱና በዙሪያው ለተቆለቆሉ አሸርጋጆቹ ብቻ ነው። ብዙሃኑ የትግራይ ሕዝብ ዛሬም የኔ ሕይወት በገሌ ነው ካለችው እንስሳ የተለየ ሕይወት የለውም። የትግራይን ሕዝብ ወያኔ ከሌላው ኢትዮጵያዊ ወገኑ እንዲነጠል መርዝ ረጨበት እንጂ አልጠቀመውም። ትናንትና ባርነት ወይስ ነጻነት የሚል ምርጫን በግዳጅ በወያኔና ሻቢያ ተጭኖባቸው የተለዩን ኤርትራውያን ወገኖቻችን ሕይወትም ለከፋ አፈናና አገዛዝ ተጋለጡ እንጂ የተጠቀሙት ነገር የለም። ሻቢያና ወያኔ ጋር ተመሳሳይ ጽንፈኛ አቋም የያዙ የብሔር ድርጅቶችም ከዚህ የተለየ ነገር ለነገዋ ኢትዮጵያ የሚያመጡ ሊሆኑ አይችሉም። ባለፉት 22 ዓመታት በኢትዮጵያ የታዩና የተከሰቱ ጽንፈኛ የብሔር ጥያቄዎች አተያይና ውጤታቸው መማር ለሚሻ ሁሉ ትልቅ ትምህርት ሰጪዎች ናቸው። የኢትዮጵያ ሕዝብ ግን ያበራሽን ጠባሳ ያየ በእሳት አይጫወትም የሚል ምላሽ የሚሰጥበት ጊዜ ሩቅ አይሆንም። የኢትዮጵያ ሕዝብ ባገሩና በራሱ ጉዳይ መወሰን የሚችልበትን ነጻነት ሲያገኝ የሚሻለውንና የሚበጀውን የመምረጥ ስልጣኑም እውቀቱም አለው። ኢትዮጵያ የወደፊት ዕጣ ፈንታው ብቸኛ መፍቻ መሳሪያው በኢትዮጵያ አንድነት ዙሪያ በሚፈጠር ዴሞክራሲያዊ ስርዓት መሆኑን ጠንቅቆ ያውቃል። ወደፊት በትግሉ በሚያመጣው ዴሞክራሲያዊ ስርዓት የጋራ ታሪኩን፣ የስነቦና ትስስሩን፣ ለዓላዊ የግዛት አንድነቱን ወዘተ ከግምት ውስጥ በማስገባት የሚሰጠው የመፍትሄ አቅጣጫ ለዘላቂ ሰላሙና እድገቱ መሰረቱ መሆኑንም ጠንቅቆ ያውቃል። ጋብቻ የተሳሰረና የተዋለደ እንዲሁም ስር የሰደደ አብሮነትና ትስስር ባለበት ህብረተሰብ ውስጥ የንገንጠል ጉዳቱ ያመዘነ መሆኑን ህዝብ ጠንቅቆ ያውቃል። የህዝብ ለህዝብ ግጭት የወያኔ ስር የሰደደ ምኞት ቢሆንም የኢትዮጵያ ህዝብ አልሞከረውም አላደረገውም። ይህ ደግሞ ለህዝብ አንድነት አብሮነት ትልቅ ግብአት አለው። ኢትዮጵያ ኋላቀርና ድሃ የምትባል ሀገር ብትሆንም ድህነቱም ሆነ ኋላቀርነቱ ተፈጥሯዊ አይደለም፣ ሰው ሰራሽና ስራ ወለድ ነው። ይህ ስር የሰደደ ችግርና ድህነታችን ተስፋ አስቆራጭ ሆኖ ወያኔ እንደሚያልመው የግጭትና የብጥብጥ መንስኤ ሊሆን አይችልም። ኢትዮጵያውያን የተለያዩ እምቅ ሀብቶች ባለቤት መሆናቸው ትልቅ የጋራ ተስፋቸው ነውና ኢትዮጵያን ዳሸን እየፈሉ ያሉ ጽንፈኛ ብሔረተኞችና ወያኔ እነዚህን ሁሉ እንደ ጥንካሬያችን ሳይሆን እንደ ድክመቶቻችን እየተመለከቱ ቀብጨ ተስፋ ምኞታቸውን እንዲያቆሙ የማሰቢያ ጊዜ ይኖራቸው እንላለን። ተወደደም ተጠላም ኢትዮጵያ የሁሉም ኢትዮጵያዊ ሕዝብ የጋራ አገር ነች። የኢትዮጵያ የወደፊት ዕጣ ፈንታ ሊወሰን የሚችለው በሕዝቦቿ የጋራ ስምምነት እና ይሁንታ ብቻ ነው። ለትግራይ፣ ለኦሮሞ፣ ለአማራ ወይም ለወላይታ ወዘተ ብሔር ቆሜያለሁ የሚል ጽንፈኛ የብሔር ድርጅት ከሌላው የኢትዮጵያዊ ይሁንታና ስምምነት ሳያገኝ ብሔሬን እገነጥላለሁ ወይም አስገነጥላለሁ ማለት ሕጋዊም ፍትሃዊም አይደለም። ኢትዮጵያ ሕዝብ በጋራ ተወያይቶ ተግባብቶና ተቻችሎ የሚኖርባት የሁሉም አገር ናትና ነው። ይህን ምሳሌ ከመገንጠል ጥያቄ ጋር ማመሳሰል ይቻላል። በአንድ መንደር ውስጥ 20 ቤተሰቦች ተጠጋግተውና ተቀራርበው የሚኖሩ ቢሆን ከ20ዎቹ ቤተሰቦች አንዱ የሰራውን ቤት የኔ ስለሆነ በእሳት ማቃጠል አለብኝ ብሎ ቢነሳ ቤቱ በእሳት የማቃጠል መብት ሊኖረው አይችልም። ጥያቄውም ሕጋዊም ፍትሃዊም ሊሆን አይችልም። ሌሎቹ 19 ጎረቤቶቹም አይቀበሉትም። የእሱ ቤት በእሳት መቃጠል ወደ ሌሎች ተዛምቶ የሌሎቹንም ያቃጥላልና ነው። ስለዚህ የ19 የተቃውሞ ሕጋዊም ፍትሃዊም ይሆናል። ስለዚህ እንገነጠላለን ወይም ኢትዮጵያዊ አይደለንም የሚሉ ጽንፈኛ አቋሞች ከኢትዮጵያ ተጨባጭ ሁኔታዎች ጋር የሚጋጩ ናቸው። ዋናው ቁም ነገር ጽንፈኝነት የጥቂት ጠባብ ቡድኖች እብደት እንጂ የህዝብ አይደለም፣ ወደፊትም ሊሆን አይችልም። ከቤተሰብ ጋር